የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይላል የተለመደውን የዘወትር ሰላምታችንን ያስቀደም የኢትዮጵያ አንድነት ሬዲዮ የዛሬ ጥር 23 2009 ዓ.ም ምረት ወይንም የጃንዋሪ 1 2017 ቅንብራችንን ይዘን ቀርበናል። በቅድሚያ በአካባቢያችን ባለም አቀፍ ዙሪያ ለምትገኙ የስርጭታችን ተከታታዮችና አድማጮች ልባዊ የሆነ መልካም የአውሮፓውያን ወይንም የግሪጎሪያን አዲስ ዓመት እንኳን አደረሳችሁ መልካም ምኞታችንን እንገልጻለን። አዲሱ ዘመንም ለኢትዮጵያ ሕዝብ የነጻነት ያንድነትና የወንድማማችነት መንፈስ እንዲጠናከርና እንዲስፋፋ የውያኔ ዘረኝነትና ከፋፍለህ ግዛ ዘመን ደግሞ ማክተሚያ ዓመት እንዲሆን እንመኛለን። በዛሬው ስርጭታችን የተለያዩ ጽሑፎች ይደመጣሉ። በቅድሚያ በኢትዮጵያ ሀገራችን እያንዣበበ ያለውን አደጋ የሚገልጽ ጽሑፍ እናስደምጣለን። ከዚያም አንድ የግጥም ስነ ጽሑፍ ይሰማል። ግጥሙ በድጋሚ እንዲደመጥ ከአድማጮቻችን በቀረበልን ጥያቄ መሰረት ይቀርባል። በመቀጠልም ሞሮሾ ግኔ የአማራ ድርጅት በቅርቡ ያወጣውን መግለጫ እናስደምጣለን። በመጨረሻም የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
ወጅበ ደማጀው ወብየ መታለው የበደል ስንት የሚያባቴ ነው ጠላትን መግደል
ፍላጾቻቸውም ጎበዞችን ይጨፈጭፋሉ የማህፀንንም ፍሬ አይምሩም አይኖቻቸውም ለሕፃናት አይራሩም ኢሳይያስ 13:18 የውዳሴ ማርያም ድራሲው የነ ቅዱስ ኤፍሬም ሀገር ሶሪያ ከመድረገጽ እየጠፋች ነው የኛው አይቶፒያም በታሪካዊ ጠላቶቿ የከበባ ቀለበት ውስጥ ትገኛለች ዛሬ በሶሪያ እየተፈጸመ ያለውን እጅግ አስከፊና ዘግናኝ ድርጊት ዓለም በሙሉ ያየና የተመለከተ ነው። በአውሮፓውያኑ የዘመን አቆጣጠር በ2011 ዓመተ ምህረት ከሰሜን አፍሪካው ያረቦች አመጽ ጋር የተጀመረው የሶሪያ አመጽ እስካሁን ከ400,000 በላይ ዜጎችን ህይወት ቀጥፎ ከ11 ሚሊዮን በላይ ዜጎችንም ከቀያቸው በማፈናቀል ለስደት ዳርጎ እስካሁን ሳይበርድ እንዲያውም ብሶበት ቀጥሏል። ሃያላን ሀገራት ግልጽ የሆነ የዘር ማጥፋት በሶሪያ እየተፈጸመ ያዩ አንዳቸውም በጉዳዩ ጣልቃ ገብተው እሳቱን ሊያበርዱ አልፈቀዱ። በሶሪያ በርስትነት ያስኩትን ስልጣን አለቀም በሚለው በስልጣን ላይ ባለው ያላሳድ መንግስትና ስልጣን ለኛ ምድራሰን በሚሉ ተቃዋሚዎች አማካኝነት በሚደረግ እጅግ ከባድ ጦርነት ምክንያት ሀገሪቱ ወደ ፍርስራሽነት እየተቀየረች ትገኛለች። IS አሜሪካ ሩሲያ ኢራን ቱርክና አልኑስራ ግንባር የተባለ በግልጽ ሰራዊት አሰልፈውም ሆነ በጃዙር በሶሪያ ምድር በመዋጋት ላይ ይገኛሉ። በተለይ ሃያሉን ሀገራት በሁለት ጎራ ተከፍለዋል። እነ ሩሲያ በስልጣን ላይ ያለውን መንግስት ሲደግፉ ሌሎቹ ደግሞ ተቃዋሚዎቹን ይደግፋሉ። ሁሉም በግምጃ ቤቶቻቸው ያለ ስራ የተቀመጡትን የጦር መሳሪያዎቻቸውን በማውጣት በሶሪያ ምድር ውጤታማነታቸውን በመሞከርና በመፈተሽ ላይ ይገኛሉ። በዚህ መሃል ግን ምንም የማያውቁ የዚች ጥንታዊ ሀገር የሶሪያ ህፃናትና ሴቶች አረጋውያንና ወጣቶች በሚዘገንን ሁኔታ በየሰከንዱ እንደቅጠል እየረገፉ ይገኛሉ። እርግጥ ነው ህፃናትና ሴቶችን መግደል ዛሬ የተጀመረ አይደለም። በብሉይ ኪዳን ዘመን በኢያቢስ ገልአድ የሚገኙ ሰዎች ሴቶችና ህፃናትን በሰይፍ እንዴት አርደው እንደገደሉ መሳ 21:10 በሐዲስ ኪዳንም ንጉሥ ሄሮድስ በቤተልሔም የሚገኙ ህፃናትን ያለ ርህራሄ በሚዘገንን ሁኔታ እንዴት እንደጨፈጨፏቸው መጽሐፍ ቅዱስ መዝግቦት እንመለከታለን። በቤተልሔምና በአውራጃዋ የነበሩትን 2 ዓመት የሆናቸውን ከዛም የሚያንሱ ህፃናት ሁሉ አስገደለ ማቴዎስ 2:16 በሁለተኛው ዓለም ጦርነትም እስራኤላውያን በጀርመን ናዚዎች የደረሰባቸውን የዘር ማጥፋት ድርጊትም የቅርብ ጊዜ ትዝታ ነው። እኛን ኢትዮጵያውያንንም ጣሊያን በመርዝ ቦምብ ጨምሮ የፈጀችንም ትናንት መሆኑን አንዘነጋው ዓለም በዚህ ስልጣኔ ሰማይ ደርሷል በሚባልበት በአንደኛው መቶ ክፍለ ዘመን ላይ ሆኖ በኦሪት ህግ መመራቷን አላቆመችም። በሶሪያ የርስ በርስ ጦርነት በተጀመረ ሰሞን አክራሪና ጽንፈኛ እስልምና ቡድኖች ክርስቲያኖች ላይ ያነጣጠረ የጅምላ ግድያ ሲፈጽሙ ማንም ያስቆማቸው አልነበረም። ኦርቶዶክሳውያን ከሆኑ ሕፃናት አንስቶ እስከ አረጋውያን ብሎም የሃይማኖት አባቶችን ጭምር በተሳለ ካራ አንገታቸው ሲቆረጥ፣ በየተገኙበት ስፍራ ሁሉ በስቅላት ሲገደሉ፣ ከነ ሕይወታቸው በሳት ሲቃጠሉ፣ በቁማቸው ሲቀበሩ ዓለም አይቶ እንዳላየ ሰምቶ እንዳልሰማ ነው ያለፈው። ያን ጊዜ የሚሞቱት የተመረጡ ኦርቶዶክሳውያን ክርስቲያኖች ብቻ ነበሩ። ዛሬ ግን ሩሲያ መንግሥቱን ለመርዳት በሚል ሰበብ በሶሪያ ውጊያ ከጀመረች ወዲህ የሩሲያ የጦር አውሮፕላኖች ዕድሜና ጾታ፣ ዘር፣ ቀለም፣ ሃይማኖትም ሳይለዩ ሁሉንም በጅምላ እየጨፈጨፏቸው ነው። በሚያሳዝን ሁኔታ የሶሪያውን ዘግናኝ ጭፍጨፋ ልክ እንደ ስፖርታዊ ውድድር የቴሌቪዥን የቀጥታ ስርጭት የአየር ሰዓትም እያገኘ ነው። ከጦርነቱ በፊት ውብ ብቻ ሳይሆን በጥንታዊነታቸው ወደር ያልነበራቸውና ዕድሜ ጠገቦቹ የሶሪያ ከተሞች ዛሬ ወደ አመድነት ተቀይረዋል። በሶሪያ የሚገኙ የጥንት የሥልጣኔ መገለጫ የነበሩ ባለሜ ከተሞች ታሪክም በቀዳሚነታቸው ይታወቁ የነበሩ እንደ አሌፖ አይነት ስመጥሩ ከተሞችም ከመኖር ወደ አለመኖር ተሸጋግረዋል። ዕድል የገጠማቸው ሶርያውያን ከጦርነቱ መሃል አመልጠው በመላው ዓለም ተበትነው አስከፊውን የስደት ኑሮ እየገፉ ይገኛሉ። የሩሲያና አሜሪካ ሠራሽ የጦር መሳሪያዎች ደግሞ ነቢየ እግዚአብሔር ኢሳይያስ እንደ ተናገረው ፍላጾቻቸውም ጎበዞችን ይጨፈጭፋሉ፣ የማኅፀንንም ፍሬ አይምሩም፣ ዐይኖቻቸውም ለሕፃናት አይራሩም። ኢሳይያስ 13:18 በእውነት አይራሩም። አሁን እንዲያውም እንደ በፊቱ አስከሬን አንስቶ የሚቀብር እንኳ ሰው በመጥፋቱ ከተሞች በሚሸቱ የሰው ልጆች አስከሬኖች መሞላታቸው እየተነገረ ነው። በፍርስራሽ ሕንፃዎች ስርም የተቀበሩ ቁጥራቸው ቀላል አይደለም። የመንግሥታቱ ድርጅትም ሆነ የአውሮፓ ኅብረት የችግሩን ምንጭ ከነ መፍትሔው የሚያውቁ ቢሆንም ከዚህ በፊት በቦስኒያ፣ በአርማንያ፣ በዳርፉርና በሩዋንዳ የሆነው ሁሉ ሆኖ ካበቃ በኋላ በመጨረሻ ብቅ ሊሉ አሁን የፈሩትን ፈርተው ከጉዳዩም ርቀው ተቀምጠዋል። መጽሐፍ ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ፣ መዝሙር 146:3 እንዲል ለሶርያውያን ከፈጣሪ በቀር አንድም ምድራዊ ኃይል ሊረዳቸው እንደማይችል እያየን ነው። በእውነት እኛም ከዚህ የሶርያ ታሪክ በሚገባ ልንማር ይገባናል። በቀጣይም ተረኛዋና የዚህ ዐይነት አስከፊ የእርስ በርስ ጦርነት አውድማ ኢትዮጵያችን እንዳትሆን ተግተን ልንጸልይም ይገባል። እኛም ቢሆን እየገዛን ያለው ሥርዓት ነገሮችን በውይይት የመፍታት ባህል የሌለው፣ ከዚያ ይልቅ ለነገሮች ሁሉ የጅምላ ግድያና የጅምላ እስርን እንደ መፍትሔ የሚቈጥር በመሆኑ አኩራፊው መብዛቱ ይታወቃል። የውስጥ ሽኩቻውና የአኩራፊው መብዛት ያዩና የተመለከቱ የሚመስሉ ለኢትዮጵያም በጎ የማያስቡ ሀገራት ደግሞ በአሁኑ ጊዜ ዙሪያችንን ከበውናል። ከበባው የጤና አይመስልም። መረጃዎች እንደሚጠቁሙት ከሆነ በሰሜኑ የሀገራችን ክፍል የምትገኘውና ዘመን ጎረቤታችን ኢህአድግም ጠላታችን ያደረጋት የቀድሞዋ የኢትዮጵያ አካል የነበረችው ኤርትራ በሚገርም ሁኔታ በወታደራዊ ኃይል መደራጀቷ እየተነገረ ነው። በግዳጅም ቢሆን ሁሉም ኤርትራዊ ዜጋ ወታደር እንዲሆን በሚገባ ተሰርቷል። የኤርትራን ሕዝብ በሀገራዊ አንድነት ስሜት እንዲገነባ በሚገባ ተደርጓል። ሁኔታው ማለትም ሀገራዊ ስሜታቸው መቼም በቴሌቪዥን ስንመለከተው ያስቀናል አይገልጸውም። ትግራይ፣ ትግሪኝ፣ ቢናሚር፣ አፋር፣ ቢሌን፣ ቤጃ፣ ናራ፣ ሳሆና ትግሬ ተብለው የሚታወቁ ቁጥራቸውም 9 የሚደርሱ በኤርትራ የሚገኙ ብሔረሰቦች በኤርትራ የሚኖሩ ቢሆኑም አንዳቸውም ከኤርትራዊነት በቀር እንደኛ የብሔር ኪኒን እንዲወጡ፣ የዘረኝነትና የጎጠኝነት አምቡላ እንዲጋቱ አልተደረጉም። መቼም ለባንዲራቸው ያላቸውን ፍቅርና ክብር ስንመለከት እንኳ እንዲሁ በዘፈቀደ በግብታዊነት የመጣ ሳይሆን ከሚመገቡት ምግብና ከሚጠጡት ውሃ ጋር እየወሰዱ እንዲያድጉ የተደረጉ ነው የሚያስመስላቸው። መሪያቸው አቶ ኢሳያስ አፈወርቅን እያሳደዳቸውና እየገደላቸውም ቢሆን ሲጠሉት አይታዩም። ይህን ስል ሁሉም ዜጎች ይወዱታል ማለቴም አይደለም። የኤርትራ ሻዕቢያ ተንከባክ ባሳድጋና መንገድ እየመራች በቀጥታ ወስዳ 4 ኪሎ ሚኒሊክ ቤተ መንግስት ያስገባችውና ቀደም ሲል ታዛዣዋ የነበረው ኋላ ላይ ደግሞ የወርቅ እንቁላል የምትጥለውን ታላቅ ኢትዮጵያን በጋራ ለመጠቀም አስበው በማደጎው ልጅ አፈንጋጭነት ምክንያት ኢትዮጵያን በብቸኝነት ጠቅሎ ከብርት የሆነባትን የኢትዮጵያን ገዥና ባላንጣዋ ህዋትን ለመበቀል በሚል ሰበብ በአሁኑ ሰዓት የኢትዮጵያ መንግሥት ተብየውን ለመጣል ለሚፈልጉ ተቃዋሚዎችም የጦር ቤዛ በመፍቀድ ደግነቷን ያዛኝ ቅቤ አንጓችነት እያሳየች ነው። ኦነግ አርበኞች ግንቦት ሰባት ያፋርና አዲሱ በሻቢያ የተፈጠረው የትግራይ ነጻ አውጪ ጦርም ምቹ ጊዜ በመጠበቅ ላይ መሆናቸው የአደባባይ ሚስጥር ነው። ኤርትራ በሰሜን በኩል ብቻ ሳይሆን በምስራቁም በኩል ለኢትዮጵያ ብቻ ሳይሆን ለቀጠናው ስጋት የሆነውንና በሶማሊያ ለሚንቀሳቀሰው አልሸባብ ለተባለው ጽንፈኛ ቡድን የጦር መሳሪያን በመስጠት እንደምትደግፈው ዓለም አቀፍ ማህበረሰብ ጭምር የመሰከረው ሐቅ ነው። በሌላ መልኩ ደግሞ በቀጣዩ ገጽ ማለት ነው ኤርትራ ኢትዮጵያን እየገዛ ካለው ፓርቲ ጋር በረቀቀ ዘዴ በመመካከር የሚሰሩ እንጂ ጸብ የሚባል ነገር የላቸውም የሚሉም አሉ። ኢትዮጵያዊ ደም ያላቸው ባለስልጣናት በኤርትራ፣ ኤርትራዊ ደም ያላቸው ባለስልጣናትም በኢትዮጵያ ተቀምጠው በጋራ ነው ሁለቱን ሀገሮች የሚያስተዳድሩት በማለት የሚከራከሩና ማስረጃ እየመዘዙ የሚሟገቱም የትየለሌ ናቸው። በሁለቱ ሀገሮች መሃል ጠብም እርቅም የማይኖረው ለዚህ ነው። እንዲያውም ኤርትራ ወጣቶቿን በኢትዮጵያ በኩል የሞጫ መስመር አበጅታ በምዕራባዊ ዓለም ተጠለው በትምህርትና በሀብት በቴክኖሎጂ እንዲዳብሩ እያደረገች ነው የሚል ክስና ስሞታም ይቀርብባታል። ለዚህ ውለታዋም ህወሓት የትግራይ ወጣቶችን ያለ ችግር የትግርኛ ቋንቋ በመናገራቸው ብቻ በኤርትራውያኑ ስደተኞች ስም የራሱን ብሔሮች በቀላሉ ከሀገር እያወጣ የሥራ አጡን ቁጥር በመቀነስ ላይ ነው ያለው የሚሉም አልታጡም። ሩቅ ሳንሄድ እዚያው ኢትዮጵያ የሚገኙ የኤርትራ ስደተኞች በኢትዮጵያ መንግሥት ልዩ እገዛ በኢትዮጵያ ዩኒቨርሲቲዎች በኢትዮጵያ ሕዝብ ገንዘብ እንዲማሩ መደረጉን በማየትም ጥርጣሬው ሁሉ እውነት ነው የሚሉም አያሌ ሰዎች ናቸው። በኢትዮጵያ ደግሞ በትግላቢጦሽ አክሮአፊው እንዲበዛ ተደርጓል። የሀገራዊ አንድነት ክሩ እንዲላላ፣ ብሔራዊ ሰንደቃችን እንዲናቅ፣ ወደ ዳርም እንዲገፋ ተደርጓል። ኢትዮጵያዊነት በአሁኑ ጊዜ በፓስፖርት ላይ ካልሆነ በቀር ብዙሃኑ እንዳይጠቀሙበት ተደርጓል። ይህንን ጉዳይ አሁን አገዛዙ ራሱ የማይክደው ሐቅ በመሆኑ በግልጽ አዲስ ራእይ በተባለውና በወርሃ ጥቅምት ለንባብ ባበቃው መጽሔቱ ላይ አምኖ ራሱን አጋልጧል። ሕዝብ በብሔርና በጎጥ ፍቅር ቅልጥ ብሎ እንዲወድቅ ተደርጓል። እያንዳንዱ ብሔር የራሱን ባንዲራ እንዲኖረው፣ ከዚህ ባለፈም ሌላው ብሔር ጨቋኝ ረጋጭና ገዢው እንደነበር ተሰብኮ ልቡ በበቀል አብጦ ወንድሙን ለማጥፋትም ምቹ ጊዜ እንዲጠብቅ ተደርጎ እንዲቀመጥ ተደርጓል። በዚህም ምክንያት አማራውም ከምር ያመረረ ይመስላል። ቢያመርም ደግሞ አይፈረድበትም ባይ ነኝ። ምንም በማያውቀው ጉዳይ ዘሩ እንዲጠፋ እየተደረገ በመሆኑ ዝም ብሎ ከመሞት ወዲሁም በሁሉም ብሔሮች ከመሰደብም ሆነ ከመገደል ለመዳን ሲል ራሱን ለመከላከል ነፍጥ አንስቶ በሕግ አምላክ ብሎ መንቀሳቀሱ ያስወቅሰዋል ባይም አይደለሁም። ኦሮሞም ቢሆን ሺዎች በጠራራ ፀሐይ ተገድለውበት እንኳ አሁንም በሐዘኑ ድንኳን ውስጥ ተቀምጦም ሸጎዬ እንዲጨፍር መደረጉና መገደዱ፣ በዚያም በላይ በሌለ የፈጠራ ታሪክ አማራ ገዳይህ ነው ተብሎ እየተነገረው ሚሊዮን ብሮች የፈሰሱበት የተቆረጠ የሴት ጡት ሐውልት እያየ ቀን እየቆጠረ በቁጭት የልህ ሲቃ እየተናነቀው እንዲቀመጥ መደረጉ ሳያንስ አሁንም የተሻለ ጊዜ አመጣልሃለሁ በሚለው ህወሓት በአደባባይ መጨፍጨፉ በኢትዮጵያም ላይ ቂሙን እያሳደገ እንዲመጣ ተደርጓል። መሪዎቼ የሚላቸውና እንደ ብርቅ ከሚያያቸው የፖለቲካ ሰዎች መካከልም አቶ በቀለ ገርባና ዶክተር መራራ ጉዲና ጨምሮ በአስር ሺዎች የሚቆጠሩ ኦሮምኛ ተናጋሪዎች አሁንም በስር ላይ መሆናቸው፣ በዚህም ላይ ሚሊዮኖች ከሀገር ወጥተው እንዲሰደዱ መደረጋቸው ኦሮሞዎች ኢትዮጵያን እንደ ሀገር ሳይሆን እንደ ደመኛቸውና ነፍሰ ገዳይ እንዲያዩዋት አድርጓቸዋል። በሌላ በኩል በንግድ ሥራው የሚታወቀው የጉራጌው ብሔረሰብ መርካቶን ለቆ እንዲወጣ በመደረጉ አኩርፏል። ሲዳማ በሐዋሳ የተደረገበትን የአደባባይ ጭፍጨፋ ለመበቀል ቀን ጠባቂ ነው። ኮንሶዎች አሁንም እየተገደሉ መኖሪያቸውን ጫካ ካደረጉ መቆየታቸው እየተዘገበ ነው። ጋምቤላም ችግር አለ። መሬቴንም ተዘረፍኩ ባይ ነው። አፋር እንዲሁ አለችኝ የምላትን የጮማ አድን ህወሓት ነጥቆኛል ብሎ እየቆዘመ ነው። ቤንሻንጉል ጉምዝ ከትግራይ በመጡ ሰፋሪዎች ተወር ያለው። ሶማሌም የዘር ማጥፋት ተፈጽሞብኛል ብሎ አሁንም ለገዢው ፓርቲ የጭንቁስል ሆኖበታል። ብቻ በሁሉም የአገሪቱ ክፍሎች የሚሰማው ብሶት፣ በደል እና ሮሮ ብዙዎች ለበቀል እንዲዘጋጁና የገዛ ራሳቸውን እጅ በቡጢ እየነረቱ ጥብሳቸውንም እያፏጩ መቀመጥን ሥራዬ ብለው እንዲይዙ ተደርጓል። ይህን ጉዳይ ልክ ጊዜውን ጠብቆ እንደሚፈነዳ ቦምብ ብንቆጥረው አደጋው ወለል ብሎ ይታየን ይመስለኛል። ታዲያ በእንቅርት ላይ ጆሮ ደግፍ እንዲሉ ከዚህ የባሰ አደጋም ከፊታችን ተደቅኖብን ይታያል። በሚገርም ሁኔታ በኤርትራ ይሁንታ ሰጭነት ኤርትራና አረቦቹ ዙሪያችንን በመክበብ እንደ ዘንዶ ሊጠመጠሙብን ዝግጅታቸውን የጨረሱ ይመስላሉ። በእውነት ከበባው ደስ አያሰኝም። ለኢትዮጵያም መጪው ጊዜ መልካም አይመስልም። እየከበቧት ነው አይገልጸውም። ኳታርና ሳውዲ በጅቡቲና ኤርትራ ላይ ከፍተኛ የጦር ቤዛ ሰርተው ጨርሰዋል። ወታደርም እያሰፈሩ ነው። ግብፅ እንዲያውም ሰሞኑን ከኤርትራ ጋር በጋራ ልዩ የሆነ ወታደራዊ ኮማንድ ፖስት በቀይ ባህር ላይ አቋቁመው ፌሽታ ላይ ናቸው። ቱርክ ሆዬ ደግሞ ለእኛ በቃና ቴሌቪዥን በኩል የኡማርና የኢልፊን ጥቁር ፍቅር እያሳየች በማደንዘዝ እሷ በቀድሞዋ ሶማሌ የጦር ቤዝ እየገነባች ነው። ሶማሊላንድ ላይም ኳታር የጦር ቤዝ ገንብታ ጨርሳለች። ኢትዮጵያና ኳታር ደግሞ በአልጃዚራ ዘገባ ምክንያት ቢሉ በሌላ መቃቃር ከጀመርን ሰንበት በት ማለታችን ይታወቃል። እንግዲህ የቀሩ የሚመስሉት እነ ኬንያና ደቡብ ሱዳን ናቸው። ኬንያም በግጦሽ ምክንያት የኦነግ ታጣቂዎችን ለመዋጋት በሚል ከወደ ኢትዮጵያ በኩል በሚደርስባት ተደጋጋሚ ጥቃት የተነሳ ብዙም ደስተኛ አይደለችም። ደቡብ ሱዳንም ብትሆን ገና ከመወለዷ በጋምቤላ በኩል በተደጋጋሚ የገባች ታጣቂዎቿ የሚፈጽሙብንን ጭፍጨፋና ዘረፋ ስናይ እነዚህ ሰዎች ከዚህ በላይ አቅም ቢያገኙ ምን ሊያደርጉን ይሆን ብለን ማሰባችን አልቀረም። ሱዳንም ያው ሱዳን ናት። ያውም በሸሪያ ሕግ የምትመራ ቅልጥ ያለች የነ ሳውዲ ወዳጅ። በምንም መስፈርት ቢሆን የምታደላው ለነ ሳውዲ እንጂ ለኢትዮጵያ ይሆናል ተብሎ አይታሰብም። አንዳንዶቻችን ያልበሽርን በተደጋጋሚ ጊዜ ወደ ኢትዮጵያ መጥቶ ከህወሓት ከገዢዎቻችን ጋር በየመድረኩ መደነስ እያየን ልንዘናጋ አይገባም። ዘአዲስ የተባለው የፌስቡክ ወዳጄ የሚለውንና እኔም የምስማማበትን ሐሳብ እዚህ ጋር ማንሳት ተገቢ ነው። ይህ ሁሉ አስፈሪ ሁኔታ በዙሪያችን ከቦን ሳለ መንግሥተ ህወሓት ለሥልጣን እንጂ ስለ ሀገር ደንታ የላትም። መግዛት የምችለው ህዝቡን ስከፋፍል ብቻ ነው በሚል ፈሊጥ ህዝቡን በመከፋፈል ሥራ ላይ ተጠምዳለች። ህዝቡን አንድ የሚያደርጉ ሴቶችን በሙሉ በተቻላት አቅም ተጠቅማ በጣጥሰዋለች። ዜጎችን ያለ ርኅራሄ በአደባባይ በጥይት እየቆላች እንዲማረሩ አድርጋለች። ውሸት በመሪዎች አፍ በተደጋጋሚ በቴሌቪዥን በጋዜጣና በሬዲዮ ጭምር እንዲነገር በማድረግ እውነት በዚህ ዘመን ቦታ እንደሌላት አሳይታለች። ሰርቆ ዘርፎ አጭበርብሮ ዋሽቶ ቀምቶ እንጂ ሰርቶ የሚያልፍለት እንዳይኖር ባንድ ጀንበር ከቢሊየነሮች ተርታ የሚሰለፉ ቱጃሮችን እየፈጠረች ሀገሪቱን ለተደራጀና በሕግ ለሚዘርፍ የወንበዴዎች መፈልፈያነት ዳርጋለች። የሕዝቡን የሀገር ፍቅር ስሜቱን አጥፍተዋለች። ዛሬ ዕድሜ ለህወሓትና ጥቂት የማይባል ሰው ለኢትዮጵያዊነት ግድ የለውም። ኢትዮጵያ ለእኔ ምኔ ናት? ምንስ አደረገችልኝ? ብትንትኗ ለምን አይወጣም የሚሉና ለዚህም ተግባር እንቅልፍ አጥተው የሚሠራና የሀገር ፍቅር ስሜቱን አጥቶ ስለ ጎጡ ብቻ የሚያስብ ትውልድ እንዲፈጠር ተደርጓል። ሕዝቡ በአንድ ሰንደቅ ዓላማ ስር እንዳይሰባሰብ 9 ባንዲራ ተፈጥሮለት የክህደት ሥራም ተሠርቶበታል። በዚያም ላይ የማይፈልገውን ባንዲራ በግድ እንዲይዝ ካልያዘም እንዲቀጣ አዋጅ ወጥቶበት ወኔው ላሽቆና ማንነቱንም በዚህ ዘመን መፈጠሩንም አምሮ በመጥላት በዘመንም በገዢዎቹም በመከዳቱ አኩርፎ አንገቱንም ደፍቶ ቁጭ እንዲል ተደርጓል። ዛሬ ህወሓት ሕዝቡ ውስጥ ከአንድነቱ ይልቅ ልዩነቱን እያራገበች አንድ ሳይሆን የጎሪጥ የሚተያይና ለመጠፋፋት ምቹ ጊዜ የሚጠብቅ ማኅበረሰብ ፈጥራለን እንደ ነፍሰ ጡር ሴት የውድለት ቀናችን የምንጠብቅ ምስኪን ፍጡር አድርጋ ቀርጻ አስቀምጣናለች። የሃይማኖት አባቶች ንጉስ ሚካኤልን አጭበርብረው ኦርቶዶክሳዊነት በጥርጣሬ እንዲታይ ካደረጉ ጊዜ አንስቶ አሁን የባሰውን ሰው ሃይማኖቱን እንዲጠላ እንደገና ዳቦ በላዩም በታችም እሳት እየነደደበትና እንኩትኩቱ እንዲወጣ በብርቱ እየተደከመበት ይገኛል። በጠራራ ፀሐይ ጠጥተውና ሳክረው በያውራ ጎዳናው እየተንገዳገዱ በየመሸታ ቤቱ ባለጌ ወንበር ላይ በመቀመጥ ከሴትኛ ዳሪዎች ጋር የሚዳሩ በታቦትና ነዋያተ ቅዳሳት እንዲሁም ጥንታዊ ቅርሶች ዘረፋና ሽያጭ በሙዳይ ምጽዋት ሰበራ በመንፍቅና አራማጅነትና ከነጮቹ የተሰጣቸውን ተልኮ በማስፈጸምና በመፈጸም ጭምር በሚያገኙት ገንዘብ አማካኝነት መልቲ ሚሊየነር የሆኑ የተከበረውን የክህነት የመንኩስናና የብህትውና ህይወት በአደባባይ ያራከሱ ፍርድ ቤቶችንና እስር ቤቶችን በመሙላት አንገታችን እንዲሰበር ሞራላችን እንዲደቅ ተደርጓል። ወገኖቼ ከመሃላችን ብዙ ሙሴዎች ተነስተው የጥፋቱን ባህር አሻግረው በጊዜ ብሔራዊ እርቅ ፈጥረን የአንድነት ገመዱን በመግመድ በአንድ ሰንደቅ ስር ተጠለን በጊዜ ካልተሰባሰብን በጠላቶቻችን የመቀደሚያ ጊዜው ሩቅ አይመስለኝም። በቀደመ ታሪካችንም የዛድ ባሪያዋ ሶማሌ አዋሽን አልፋ ናዝሬትን ለመግባት ወረራ የፈጸመችው የንጉሡን መውደቅ የደርግና የሃፓኔ ከተማ ውስጥ ጦርነት በሰሜን የሻቢያና የጀብሃ አስመራ ለመግባት 10 ኪሎ ሜትር ላይ መድረስ ያኩራፊውን መብዛት የአሜሪካና የሶቪየት ህብረትም የጦር መሳሪያ ለኢትዮጵያ መከልከል የግብጽ የሊቢያ የሱዳን የየመን የሳውዲ የሶሪያና የሌሎችም ሀገራት ከወራሪውና ከአማጽያኑ ጎን መቆም የኢትዮጵያም ሰራዊት በቁጥርም ሆነ በዘመናዊ መሳሪያ ለመደራጀት ታይቶ ነው የመድፈር ሙከራ የተደረገብን። ታሪክ እንደሚነግረን ያን ዘመን ያለፍነው በደርግ ቅድስና ሳይሆን ደርግ በህዝቡ ውስጥ በገነባው ኢትዮጵያዊነትና ልዩ ሀገር ፍቅር ስሜት ብቻ ነበር። ለዚያም ነው ኢትዮጵያን ባዶ እጃቸውን በሚያሰኝ መልኩ እስካፍንጫው የታጠቀውን የሶማሌ ጦር ደምሰው ከናዝሬት መለስ ሶማሌ ከመባል የተረፈው። አሁን እንደ ድሮ የፈለገ በውስጥ ጉዳይ ብንጠልቷል የሚያግባባን አይመስለኝም። እናም አሁን ተደፍራል ተነስ ቢባል ተነስ ያለው ላይ የሚነሳ እንጂ ደፋሪው ላይ የሚነሳ የሚገኛል አይመስለኝም። የዛዲስን ጥያቄ እኔም ልድገመውና እስኪ እኔም ልጠይቅ። በዚህ ሁኔታ ከቀጠል ወደፊት ምን ይገጥመን ይሆን የሚለውን ስጋት እንደ አንድ ዜጋ እኔንም ያስጨንቀኛል። ባንድ በኩል አንድነቱን አጥቶ የተከፋፈለ ህዝብ ባለበት ሁኔታ፣ በሌላው ወገን ደግሞ ተጠራርቶ ባንድ ላይ በማበር ድምጥማጣችንን ሊያጠፋ የተዘጋጀ ጠላት ጡንቻውን እያፈረጠመ በሚታይበት ሁኔታ በእውነት ምን ይገጥመን ይሆን? መቼም እነ ሳውዲ ያለ ከልካይ የመንን እና አሜሪካና ሩሲያም ሶሪያን ወደ ፍርስራሽነት እየቀየሩ እያየን በሩቅ የምናየው ነገር ከኛ ዘንድ አይደርስም ብለን ዝም በማለት መቀመጥ ያለብን አይመስለኝም። እኔ በበኩሌ የተሰማኝን ተንፍሼ ለዛሬ አብቅቻለሁ። እርሶስ ምን ይላሉ? ሲሉ ጸሐፊው ሐሳባቸውን ይገልጻሉ።
አማራ ነኝ እንጂ አሁን አማራ ነኝ አማራ ነኝ እንጂ ከማረሻው ግርጌ ከቀንም በሩ ገመድ ከበሮቼ ጋራ ከጥቁር አፈር ጋር አብሬ መውጣ አብሬ ሞርድ አንበሳን ታግዬ እንደ ፈረስ ወገብ ቸብዬ የማለምድ ሰማዩን አምኜ ስበት የማስገባ ለታቦት የምሰግድ አማን አርገኝ ብዬ ለጀማው የማረግድ ምጣድ ያመሰውን የጋመ ባቄላን ክክክክ ብዬ እጄላይ የማበርድ አማራ ነኝ እንጂ መንገድ ሰታይ ብዬ መንገድ ከገባ ጋር ተነስቼ ማልነጉድ አማራ ነኝ እንጂ መሬቱን አምኜ አማን ይማን ብዬ ባንተ ይሁን ብዬ ባንተው መጀን ብዬ አይኔን የማቀና የጎረቤት ማጀት ለምን ሞላ ብዬ በሰው የማልቀና ከወንድሞቼ ጋር ዘመዶቼ ጋር በሌማት የምቆርስ ንጣዩን እንጀራ አማራ ነኝ እንጂ አባይ ባጠገብ ያቅፎ የሚስመኝ ጣና በትንፋሹ ባይኑ የሚጠቅሰኝ ጎተራ እንደው እንጂ ለወንድሞቼ ራብ ማዴ የማያንሰኝ አማራ ነኝ እንጂ አማራ ነኝ እንጂ ልጅን በወገቤ ባንቀል በያዝዬ ባገልግል በሰንሰል የሻገተ እንጀራ ጣቢታን ጠልጥዬ ጎጆዬን ያቀናው ቀን ከቀበሮ ጋር ማታ ከጅም መንጋ ከድብ ጋር ታግዬ መታመን የሚሉት መዋረድ የሚሉት የጥቁር አፈር ቃል ላይ ተሰርቶ በወንድሞቼ ላይ የተጣደው በደል የሚያብረከርከኝ የሚያስከስከኝ ጉልበቴ ስገብቶ አንበሳ ከጅብ ጋር እኔ በላበላ በሆድ ሲታገሉ አሞራና ውሻ እኔ ግጥ እየበጣጠሱ እየዘለዘሉ ባጥንት ተናጭተው በስጋ ሲጣሉ አንተም ስጥ ብዬ የማስታብቅ ፍቅር የሚርበኝ እኔ ነኝ አማራ እንኳን ሰው እንደሚያራው ጫካውን ድካውን ሲነጥቁት የሚያንገበግበኝ እኔም አማራ ነኝ እኔም አማራ ነኝ ሰማይ ከዳ ብዬ ምድር ጦፈች ብዬ የከሳው በሬን አርጀም አልበላ ነጋልልኝ ብዬ የዘርጃም ዩዌ ለአንዲት ረሃብ ብዬ በሳት የማልቆላ በቂጣ የማልሽር የአባቶችን ግዝት የአባቶች የማላ አሁን አማራ ነኝ አሁን አማራ ነኝ ስሜ የጠገበ ማርና ነጭ ጤፍ ጮማና ብርንዶ ባልበላም በልተሃል ባልተኩስ ገለሃል ተብዬ የምጠራ ተብዬ የምፈለግ ፍርደኛ ጋሚዶ አቤት ባይ ባተሌ በሸንጎ በቀየው ስሜ ፍርድ ለምዶ አማራ ነኝ እኔ አማራ ነኝ እኔ ደብረ ግሸን ከርቤ ረጅም መቋሚያ እጄን ተደግፌ ታቀፌ መወጣ እንኳን የገዛ እጄን አሳልመኝ አለኝን አይዞህ እያልኩኝ ደግፌ ማመጣ አማራ ነኝ ጓዴ ከጥማድር ሻይ አምላክ የሰጠኝን ጥቅሽና ውልብኝ አሻግሬ እያየው ማማ ተቀምጬ አላፊያ አብዳሚውን ቅመሱልኝ የምል ከርሻዬ ቆርጬ አማራ ነኛው በደረቅ ባቄላ በንኩሮ መቀጣ ጣዬ ሲበዛብኝ ገብስ ቆሎዬ ላይ ጉሮሬ ላረብ ጠላ የምጠጣ ባልበላሁ ዝርዝር ባልጠጣሁት ማጠጅ ሰክሬ መወጣ በኩርማን እንጀራ በድሪቶ ጋቢ በራፊ መቀነት አንጀቴ ተሳስራ በልቶብናላሉኝ የወንዙን እንጎች ያገሩን እንጀራ ምነው ሆዴን ባዩት ምነው ጎተራዬን ባዩት ወንድሞቼ ይገባቸው ነበር እነሱን ያቀናሁ እነሱን ያጠገብኩን የተራቁቼ ከቶ ምን በድዬ ምን አድርጊያቸው ነው አረበተው ይውኝ እህል የጓሸበት ወንድም የተራበ ሆዴ እኮ ባዶ ነው ውሃ ጠማኝ ብዬ ሐሩር በላይ ብዬ ከመንገድ ያልወጣ እኔ አይደለሁም የትኝ ውሃ ጠምቶኝ ለእኒያ ወንድሞቼ ባህር የማጠጣ በጭብጨባ ብዛት በመርቃት ግሳት ሞቅ ሞቅ አይለኝ ወደ ላይ አልወጣ በርግማን ውርጅብኝ በስድብ ነበልባል ተሰደብኩ ብዬ ወደ ታች አልመጣ ከላይ ነኝ አላልኩህ ከታች ነኝ አላልኩሽ አለሁ በኩሌታ ማን ነው የሚሰፍረኝ ማን ነው የሚያጎለኝ ከባንዲራው ቀለም ከአባቶቼ ቦታ አሁን አማራ ነኝ ጦቢያ የምትባል የነጻነት ሰንደቅ ያኔ ስትበጃጅ ያኔ ስትሰራ አንድ ላይ ሲማገር የቤቷ ወጋግራ እኛ አይደለሁም ወይ ውሃን እንኳን ያቆምኩ ወንድሞቼ ጋራ እንዴት እጎላለሁ ካስቀመጡኝ መንበር ካስቀመጡኝ ስፍራ አሁን አማራ ነኝ የፈረሰም አገር የፈዘዘ ወራጅ የዛለ ምሰሶ እንደገና እንስራ እንትከል እያልኩኝ የደለኩት ድቤ ከተሰማ ባገር ከሞቀ በኋላ በጅጌ በደቦ በቀዩ ታውጆ አዳምን ዋጋለሁ ሁሉም ሳሪ መዛሪ ያድርበት ይመስል በገፈፈ ክዳን በዘመመ ወጆ ኧረ እኔ አማራ ነኝ የቦዘኔ ቃሪያ የጤፍ ዱቄት ቂጣ የሳማ ነጭ ወጥ የማሽላ ቆሮ እንጀራ ነው ብዬ እየገረገረ ቆርሼም በላ ጮማ ነው እያሉኝ ቅቤ ነው እያሉኝ ማጀቴን ያላዩ ሰምቶ አዳሪ ሁላ አሁን አማራ ነኝ አሳድረይ ብሎ ቆራሽ ስጠይ ብሎ ከመጣ ከኔ ቤት አልጋዬን የምለቅ ቁልፍልፍ ብዬ መደብ የምተኛ በታበሰ ማጀት ጦቤን የምተኛ በባህሩ ማድጋ በተቋጠረ አንጀት አሁን አማራ ነኝ አሁን አማራ ነኝ። ታዲያኔ ነኝ ባዳ ታዲያኔ ነኝ ባዳ አኔ ነኝ ባይቷር ወንድሞቼ ደጅ ሚዛን ያጎደለኝ ላይናቸው ቀልዬ በአባቶቼ ማጀት ሰርከም ግፈተና ውጣና ግባ ናውጣ ተብዬ ያባቶችን አገር ያርበኞቹን ልስት ያንተ ቤት አይደለም እያሉ ዘበቱ በሽሙጣይናቸው አባረሩ ይበጣ ባሮጀን ሰደድኝ ያለ ስንጥራ ፈር ያለ አንዲት ጦሪካ የፈተሪ ጓዴ ሷላየም ብለው በጠቆረ ሰማይ ለፍ በጠፍጨረቃ የስሙ ነገሯቸው የስሙ ነገሯቸው ከነሻሾ ብረት ከነላሎ ማጀት ሽግዜ ብታለም ማለቢያው ቢሞላ ለስሙ ነው እንጂ ፈርዶብኝ ነው እንጂ ባዋዚ አይደለም ወይ በሬት አይደለም ወይ ወንድሞቼ ጋር ፈትፍቼም በላ አሁን 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 ከባዶ ለማስ ላይ ከዱባ መረቅ ላይ ዘመን የምሻግር ቅብ የሚሞላ ጣቢታ እየጋገርኩ ታምር የምሰራ እኔ ነኝ ባንዲራው እኔ ነኝ ሰንደቁ እኔ ነኝ አማራ ሃሃ
Yeah, 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 y ከሞረሽ ወገኔ የአማራ ድርጅት የተገኘ ጽሑፍ። ከዚህ ወዴት እንዴት? ድንገተኛ ጎርፍ አምጥቷቸው የጀግንነት ከበሮ ሲደልቁ የቆዩት ወያኔዎች ራሳቸው ተደልቀው የታሪክ ትቢያ የመሆናቸው ጊዜ ብዙ ያዘግማል የሚል ግምት የለም። እነዚህ ቆደኞች የዘሩት የጎጥ ዘር ራሱ ሊጠራርጋቸው አፉን ከፍቷል። ወትሮውንም ከፍተኛ ቁጥር ያላቸው ብሔረሰቦች ባሉበት አገር እንኳን እንደ ወያኔ ያለው የለየለት ዘረኛ ጉጅሌ ይቅርና አናሳዎቹ ስልጣን ላይ ሲወጡ እምነት በማጣት ሌት ተቀን ሲባንኑ ሲገድሉ ንጹሃንን ወደ ወህኒ ማጋዝ ስራቸው እንደሆነ ይታወቃል። በቅርብ የተቀጣጠለው ጠንካራ የህዝብ አመጽ ወያኔዎችን እንደ ልብ እንዳይቧርቁ ገትቷቸዋል። ይሁን እንጂ ወጣቶቹ በሰሜኑም ሆነ በምዕራቡ ኢትዮጵያ ያሳዩት የአማራውና የኦሮሞው የደምና የትስስር አንድነት መፈክር የአናሳዎቹን የቁም ቅዠት እጅግ አባብሶታል። አመጹ ወያኔን እየከበበውና እየዋጠው ቢሆንም በአንድ ሌሊት ይተናል ብሎ ማሰብ የዋህነት ነው። ይህ የሁለቱ ብሔረሰቦች የተባበረ እንቅስቃሴ ቀድሞውንም ለኢትዮጵያ መሠረት መሆኑ ግልጽ ነው። አሁንም ለጸናች ኢትዮጵያ መቀጠል ወሳኝነት አለው። ይሁን እንጂ በወጣቱ መካከል የሚታየው ይህ ተስፋኛነት ትግል በሁለቱ ብሔረሰቦች ምሁራንና ፖለቲከኞች ስልታዊ ኅብረት ሲታገዝ አይታይም። የተጠናከረና የተቀናጀ ተግባራዊ የትግል ስልት በአጭር ጊዜ ውስጥ ምድር ላይ ሊታይ በተገባውም ነበር። የተያዘው ድል ቀላል ባይሆንም ቀጣዩ ትግል ነው የመጨረሻው ምዕራፍ ለመደምደም የሚያበቃው። የጦርነት አበቃ ድል እወጃ ቅርብ አለመሆኑን መረዳት መዘንጋትን ያስቀራል። በአንዳንድ ወገኖች የሚታይ የድል ባለቤትነት ይገባኛል ሽሚያም ወቅቱ አለመሆኑ ብቻ ሳይሆን ትግሉን አያግዝም፣ በዚያውም ላይ ላም ባልዋለበት ኩበት ለቀማም እንዳይሆን ያሰጋል። ወያኔዎችና እነሱ የቀፈቀፏቸው ሌሎች መንደርተኛ ጽንፈኞች አማራውን ቃል መግለጽ በማይቻለው መንገድ አሰቃይተው ፈይተውታል። የችግሩ ክፋት የአማሮቹን ትግስት ገደብ ጥሶት ቢያርፍድም ባንነናል። ከዚህ ወዲህ ወደ ኋላ ላንመለስ መነሳታችን ብቻ ሳይሆን አቅላቸው የከዳቸው ነፍሰ ገዳዮች የወይራ ዝንጣፊ ይዘን እንደማንጠብቃቸው ጠንቅቀው ሊረዱ ይገባል። በሌላ በኩል በዘር መደራጀት ወያኔ በቀደደው ቦይ መፍሰስ ነው የሚሉ ወጋራቂዎች አሁንም አደብ አልገዙም። የኢህአዴግ የዘር ፖለቲካና የአማራው መደራጀት ጭራሽ አይገናኙም። ዱባና ቀለ ለየቀሉ አሉ። እነዚህ የቀቢያን ጓቾች የማይመልሱት መሰረታዊ ጥያቄ ለሚሞት ለሚሰደድ ለሚፈናቀለው በሀገሪቱ ዳርቻ ለሚዋከበው አማራ ማን ይቆሙለት? እጣፋንታውስ ምን ይሁን የሚለው ነው። እንደውነቱ ከሆነ የሁላችንም የሆነችውን ኢትዮጵያ በህረተኝነት ማስጠበቅ ለአማራው ብቻ የሚሰጥ ኃላፊነት አድርጎ የማሰቡ ነገር ልክ ካለ መሆኑን ባሻገር ለኢትዮጵያ በህረተኝነት መለምለም ሲባል አማራው ሲሞት ዝም ብሎ መታየት አለበት ለማለት የሚቃጣው ነው። የአማራውን ሰቆቃ ለዘነጉት ወይንም አውቀው ለሚያድበሰብሱት በጥቂቱ እናስታውሳቸው። በዘመን የተለያዩ በስፍራ የተራራቁ አያሌ ውጣ ውረዶች አማራውን ገጥሞታል። ይሁን እንጂ አሁን የገጠመው ባይኖቱም ሆነ በይዘቱ የታሪክ አቻ የለውም። ህይወትን ማቆየት ህይወትን የሚያስከፍል ግጥምጥም የሆነበት ቀን የከዳው ህዝብ ሆኗል። ማንነታቸውን ሳይመርጡ አፍቅረውና ተፈቅረው በኖሩበት አካባቢ በጠራራ ፀሐይ ህይወታቸውን እንደዋዛ አጥተዋል። አማራውን መከራና በጸጋ መቀበል እጣ አድማጫችን ይሄን እንደገና ደግመዋለሁ። አማራው መከራን በጸጋ መቀበል እጣፋንታው ይመስል ስጋው በወፋትና አራዊት ከርስ ውስጥ አዳሪ እንዲሆን ተደርጓል። ይጃና ሞራው ጀግና ልጅ ለጥምብ አንሳ ግብር እንዲውል አድርገውታል። የባህልን አጥር ጥሶ ለዘመናትም ሁሉም ቤቴ ብሎ የኖረው አማራ እንደ ጸጉር ልውጥ ተቆጥሮ ባይታዋር የሆነ ሆኗል። የዘር ማንነቱ እንዲጥል አይኑን ባይኑ እንዳያይ አመከኑት። በዘረኞች እኩይ ቅስቀሳ የተነሳ በየአካባቢው ህዝቡ በእንኳን ደና መጣህ ልቡን ከፍቶ ፊቱን ፈቶ እጁን ዘርግቶ መቀበሉ ቀርቶ የእንሰሳ እንኳን ማዕረግ ገፈፈው። ይህ መከራ የተጫነው ህዝብ ለዘመናትም ለሁሉም እንዳልሞተ ሁሉም ዘመቱበት። የርጥብ ፖለቲከኞች መሳለቂያ ሆነ። ብላቴና እህቶቻችን ወደ የአረቡ ዓለም እየተጓዙ የዝሙትና ሩካቤ ማስታገሻ ሆኑ። እነዚህ ጉብል ወጣቶች በተናጠልና በስውር የሚገጥማቸውን መሪር መከራ መጋፈጥ ያዘበቱ የኑሮ እጣፋንታ ሆናቸዋል። ልዕል ተፈጥሯዊና ልዕል ሰብአዊ መብታቸው ተገሰሰ። የዛሬዋ የወያኔ ኢትዮጵያ ለአማራው ጉጉቶና ጉምጅቶ ዳሩ ግን ፈርቶና ሸሽቶ የሚኖርባት እንግዳ ምድር ሆነችበት። ይህን ሁሉ ወደ ጎን በመተው ለአገራችን ለሕዝባችን ቅድሚያ በመስጠት በብሔራዊ አጀንዳ ዙሪያ ለመስራት ፈቃደኝነታችንን አሳይተናል። ሞረሽ ወገኔ የአማራ ድርጅት ቀደም ሲል የትግል የጋራ ትብብር አስፈላጊ መሆኑን በመገንዘብ በኢትዮጵያዊነታቸው ለሚያምኑ ወገኖች ሁሉ የትብብር ጥሪ ማድረጉ ይታወሳል። የተናጠልና የፊና ትግል ውጤት የወያኔ መንግሥት ዕድሜ ርዘማና እገዛ ነው። ኦሮሞና አማራ ትግሉን ማጥቆዝ ይዟል። ሁሉም በታየውና በተቻለው መንገድ ትንቅንቁን ቀጥሏል። አሁን የምንዘናጋገበትና የራሳችንን ሚናችንን እና ያስከተለውን ውጤት የምናወጅበት ወቅት ሳይሆን በጋራ የወያኔን ኃይል ማዋከብ የምንቀጥልበት ወቅት ነው። አማራ ዘንድ ጋብ ሲል ሲባል ኦሮሞ ውስጥ ሲጦፍ፣ ኦሮሞ ዘንድ ጋብ ሲል አማራ ትግሉን ሲያጋግለው የዘረኛው መንግሥት ጉልበት እየተበረከረከና ብሎም መንኮታኮት ይይዛል። ዳሩ ግን ሁኔታውን ሁነኛ በሆነ መንገድ ያልገመገሙ አንዳንድ ጽንፈኞች ይህንን የተጀመረ የጋራ ትግል አድክመውና ለግላቸው ሚና የተጋነነ ድርሻ ገምድለው በመስጠት ሰልፉን ያበላሹ ዕለት የባሰ የትግል አቀበት የመቅጠሙ ጉዳይ አያጠራጥርም። አንድ ግልጽ መሆን ያለበት አማራው ሞቷል፣ ተባሯል፣ ተግዟል። ይህ ግን ይቆማል። አማራው ከዚህ በኋላ ዝም ብሎ መሞት እንደሌለ እቅጩን ተናግሯል። ስለሆነም ሁኔታው ያታለላቸው አንዳንድ የዋህ ወገኖች ሌላ ቀጀት ውስጥ እንዳይገቡ በጽኑ ልናስጠነቅቅ እንወዳለን። ይህ 25 ዓመት ለማንም ህሊና ላለው ሁሉ የሚያስተምረው ነገር አለ። ይኸውም ማንም ብቻውን ኢትዮጵያ ውስጥ ከዚህ በኋላ ስልጣን መፈናጠጥ እንደማይችል ጦርነት እንሰራለን ይያሉ ሲመጻደቁ የነበሩት የትግራይ ሽፍቶች ሳይቀሩ በወጣቶቹ ድንጋይ እየተፈረከረኩና መላው እየጠፋቸው ነው። ድሮውንስ የጊዜ እንጂ የሰው ጀግና የለውም ተብሎስ የለ? በየጊዜው የሚነሱ የፖለቲካ አለመረጋጋቶችንና ግብግቦችን እያጀቡ የወጀብ አጃቢ ከመሆን በተቀናጀ መንገድ የፖለቲካውን ወጀብ ፈጣሪ ኃይል መሆንን የፖለቲካው ጉዞ የሚጠይቀው መሰረታዊ ጉዳይ ነው። ደግሞስ እስከ መቼ ነው ንቁና ብቁ የሆነ በሺዎች የሚቆጠሩ ወጣቶች ለሞት፣ ለእስራት፣ ለስደት እየገበርን የምንቀጥለው? እስከ መቼ ነው ወያኔ የአንድ ጊዜ ያስቸኳይ ጊዜ አዋጅ ሌላ ጊዜ ኮማንድ ፖስት እያቋቋመ አማሮችንና ኦሮሞዎችን የሚጨፈጭፈው? ወያኔ የምርጫ ኮሮጆ በገለበጠበት በ1997 ምርጫ ማግስት በብዙ ሺህ የሚቆጠሩ ጀግኖች ኢትዮጵያውያንን ገብረናል። ብዙ አካለ ስንኩላንን አፍርተናል። ወደ አረቡ ዓለም ተሰደው የበረሃ ሲሳይ ሆነዋል። አሁንም እየሆነ ያለው ይኸው ነው። ያለፈው ታሪክ ለትምህርታችን፣ ያሁኑ ለጋራ ህይወታችን፣ ቀጣዩ ለመጪው ትውልድ መሆኑን ተረርተን በብልሃትና በጋራ አገራችንን ልንመራ ነባራዊ ሁኔታ ግድ ይለናል። ይህ ካልሆነ መሪነትን ለራስና ጽንፈኝነትን እንደ ግብና መታገያ ስልት አድርገን ከያዝን ነገም በተራችን አመጽ ጊዜውን ጠብቆ የምንጋፈጠው ጭራቅ መሆኑን ሳይታለም የተፈታ ነው። ላንዴና ለመጨረሻ የዲሞክራሲን ስርዓት ተክለን ህዝባችን ተቀጣይነት ያለው እፎይታ እናጎናጽፈው። የድርጅቶች የነጠላ ፖለቲካ ጉዞ የሰለቸው የኢትዮጵያ ህዝብ በ1997 ምርጫ ወቅት ተባበሩ ወይም ተሰባበሩ ማለቱን እናስታውሳለን። አሁንም ያልተመለሰው ጥያቄ ይኸው የተባበሩ ጉዳይ ነው። በውስጡ ያሉት የፖለቲካ ድርጅቶች በወያኔ ደህንነት ፍርፋሬ ተቋዳሾች ለትብብር ስንክሳር ቢበዛባቸው አይገርምም። ከውጭ ያለውን ወደ ኋላ የጎተተን ምን ይሆን? በሰለጠነው ዓለም እየኖርን በጠረጴዛ ዙሪያ ሆነን መነጋገርን ማን ምን ከለከለን? ለመሆኑ የባቢሎን ግንብ የሆነብን ቅጥር ምን ይሆን? ለትብብርና አገርን ለማዳን በጋራ ለመስራት የተዘጋጀነውን ያህል አማራውን ካፈናቀሉ ዘመን ሊቀይር እንደሚችል ዘንግተው ከወያኔዎች ጋር ወግነው አማራውን ከጥፋት ጋር መተባበር ሳይሆን ሁኔታዎች በሚፈቅዱ ወቅት ለፍርድ የምናቀርባቸው መሆኑን መታወቅ ያለበት መሆኑን ሞረሽ ወገኔ ከወዲሁ ያስገነዝባል። አማራ ከፈጽሞ ጥፋት እንታደጋለን። ድል ምንጊዜም የኢትዮጵያ ሕዝብ ነው። ሞረሽ ወገኔ የአማራ ድርጅት።
Oh, 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 oh
የማንነት ማጣት ተጠቂ ቡድኖች በኢትዮጵያነት ላይ አዲስ የነጠፋፋ ዘመቻ ጀምረዋል። በሀገራችን ኢትዮጵያ የተተከለው አምባገነናዊና ጸረ ኢትዮጵያ አገዛዝ በኢትዮጵያዊነታቸው ላይ ጥርጣሬና ችግር ያላቸውን ግለሰቦችም ሆኑ ቡድኖች ወይንም ድርጅቶች አይዟችሁ ይሏቸዋል። የትግሬው ያኔ ቡድን ለስልጣኑ መሰንበቻ እስካገለገሉት ድረስ እንወክለዋለን በሚሉት ህዝብ ስም ጥላቻን እንዲሰብኩ በጀት ይመድብላቸዋል። ከሀገር አገርም ያንሸራሽራቸዋል። አገር የለሽ የጥላቻ ቁንጮዎችን በራሱ አምሳያ በማቀናጀት አዲስ ታሪክ ተርኮ በኢትዮጵያዊነት ላይ ዘመቻ እንዲያካሂዱ ያደፋፍራቸዋል። ኢትዮጵያዊነትን እጅጉን ከሚጠየፉ ድርጅቶች በተቀዳሚ በዲያስፖራው የሚንከራተተው ኦነግ ነው። ወያኔ ኦነግና አጋሮቹ ኢትዮጵያ ወደ ቀውጪና አስቸጋሪ ሁኔታ ላይ እንድትወድቅ ጽኑ ፍላጎት ስላላቸው በባዕዳን ሴራ ይተዳደራሉ። ከወያኔ የብተና ፖለቲካ ተጠቃሚ ነን ብለው ከሚያምኑትና የመገንጠል ግብ አለን ብለው በተለያዩ የድርጅት ስም ከሚንቀሳቀሱት የአገሪቷ ነገዶች ኤሊቶች ወይም ልሂቃኖች በግንባር ቀደምትነት የሚጠቀሱት የኦሮሞ ልሂቃኖች ናቸው። አገዛዙ ጆሮ ሰጥቶ ያደረጃቸውና የቀረውን የኢትዮጵያ ህዝብ ከፋፍሎ ለመግዛት የተጠቀመባቸው እንደሆነ ላለፉት 25 ዓመታት ወያኔ እስክንደነቁር በጮህት የሚያሰራጨውን ፕሮፓጋንዳ መቃኘቱ ብቻ በቂ ነው። ህወሓት ወያኔ በኢትዮጵያ ሰፍኖ የነበረውን ያስተዳደር በደልና ጭቆና የብሔር ጭቆና አስመስሎ እስከ መገንጠል የተንደረደረበት አራዊተ ህገ መንግሥት በቋንቋ ተኮር ፌዴራሊዝም ቢተገበርም በይገባኛል ግጭቶች ከራሱ አልፎ ሀገሪቷንም ከበታኝ አደጋ ፊት አቁሟታል። በዛሬቱ ኢትዮጵያ ከአስር ያላነሱ በይገባኛል ግጭቶች ሀገሪቷን እየናጣት ነው። በደቡብ ኢትዮጵያ በጎጂና ጌዲዮ፣ በጎጂና ቡርጂ፣ በጋምቤላ ባኞዋክና ኖዌር፣ በቤኒሻንጉል አውራጃ በጉምዝና በርታ መካከል ወዘተ በከረረ ግጭት ስር ወድቀዋል። እነዚህና ሌሎችም ችግሮች የህዋት ወያኔ ገጸ በረከቶች ናቸው። በህዋት ወያኔ ባለስልጣናት የሚነዛው የጥላቻ ፖለቲካ፣ የጥላቻ ሐውልት ማነጽ፣ ከፋፍሎ ማቆምና እልቂት ጠሪ ዘውግ ተኮር ወያኔያዊ ቅስቀሳዎች ሀገሪቷን በደም ባህር የማጥለቅለቅ አቅሙ እንዲጎለምስ ተደርጓል። የዘውግ ልዩነቱ ወደ ከፋ ጥላቻ እንዲቀየር ከወያኔ ባላነሰ ሁኔታ ቀን ተሌሊት እየሰሩ ያሉት የኦሮሞ ግንባሮች ስብስብ እንዳዲስ የብሔራቸውን ታሪክ ቀምረው ያንድነቱን መስተጋብር ጨፍልቀው በተናጠል ላይ ብቻ የተንጠለጠለ ማንነት ዙሪያ እየዳከሩ ይገኛሉ። ኢትዮጵያ ታሪክ የሌላት እንደሆነች ኮያኔ ተማሩትን የጥላቻ ቅስቀሳ ጫፍ ያደረሱት ነው። ኮያኔ ዘውግ ተኮር ቅስቀሳ ጀርባ ያደፈጠው እኩይ የጽንፈኞች ሴራ ኮያኔ ጋር ደርበን መታገል ከታሪክ ተውቃሽነት ብቻ ሳይሆን የታፈረችና የተከበረች ኢትዮጵያን ለማቆየት ብሎም ትውልዱ በኩልነት እንዲኖርበት ጥርጊያ መንገድ ማበጀትም ጭምር እንደሆነ ልንገነዘብ ይገባል። የዘመናዊት ኢትዮጵያን ምስረታን ተከትሎ የተፈጸሙ ሂደቶችን በሚመለከት በየቋንቋው ተናጋሪ ልሂቃን ሲሰጡ የነበሩም ሆነ በአሁኑ ጊዜ የሚቀነቀነው በደምና በዜግነት ላይ ስለቆመው ጠንካራው አሃዳዊ ማንነታችን ሳይሆን መለያየትን የሚያራምድ ብቻ ነው። በኢትዮጵያ የሶስት ሺህ ዘመን ታሪክ በጀግንነትም ሆነ ድንበርን በማስከበር አቻ የማይገኝለት በቅኝ አገዛዝ ስር በወደቁ ሀገራት ለተደረጉ የነጻነት ትግሎች የአፍሪካ አባት መሆን የቻለ ባለማችን ለመጀመሪያ ጊዜ የዘመናዊን አውሮፓ ሀገር በጦር መሳሪያ ማሸነፍ የተሳካላቸው መሪ አጼ ምኒልክን ታሪክ የሚገባውን ቦታ በመንፈግ አዲስ ካርታ ያበጁልን በአዳን በወያኔዎችና በኦነጎች ተመስለው ነው። የራቁትንና የተበታተኑትን ህዝብ በስልጣኔ ወደ አንድ በማምጣት የሀገሪቷን ግዛት በሰፋ መልኩ ወሰን የማጽናትና የተማከለ ስርዓት ለማንበር መሰረታዊ አስተዋጽኦ በማድረግ ለአፍሪካም በገዛ መሬታቸው ነጻነታቸውን ተነጥቀው በቅኝ ግዛት ስር ባደሩ በርካታ አፍሪካውያን ሀገራት ሰማይ ደግሞ ኢትዮጵያውያኒዝም የሚል የመነቃቃትን ጮራ ያበራ ምኒልክን በመወንጀል ከሀገሪቷ ታሪክ ጋር ቂም የቋጠረ ባንዳዎች ባላቸው ወሰን የለሽ ጥላቻ አዲስ ታሪክ ፈጥረው የኦሮሞ ብሔርተኝነት በሁለንተናዊ ጸረ ኢትዮጵያ አቋም ላይ እንዲወድቅ ተደርጓል። የምኒልክን ወሰን የማጽናት ሂደት አሁን ያለችዋን ኢትዮጵያን እንዲያካትት የተከለበት መንገድ ዘመኑ የፈቀደው ብቸኛ አማራጭ ነበር። አጼ ምኒልክና ህዝባቸው ጀግንነትን መስዋዕትነት በመድራችን ታሪክ በነጭ ወራሪ ኃይል ላይ ኢትዮጵያ የመጀመሪያውን የበላይነት ከመቀዳጀት አልፋ ለመላው አፍሪካን የነጻነት መገለጫ የመሆኗን ታሪካዊ ስፍራ ስናገናዘብ ወሰን የማጽናቱ ተግባር ባይከናወን ኖሮ ዛሬ በአህጉሩ ሲዳማ፣ ወላይታ፣ አፋር፣ ነገሌ፣ ኦሮሞ ወዘተ ተብለው በብሔር የተከፋፈሉ ሀገራት እንዳሸን የፈሉበት ይሆኑ እንደነበር ግምት ውስጥ በማስገባት ነው። ኢትዮጵያን ይህ አደጋ ከተሸጋገረች ከመቶ ዓመታት በላይ በኋላ በተለይም ኦነግ የወያኔ መጠቀሚያ በመሆን ኦሮሚያ በሚል ጩኸት በማንነት ቀውስ ውስጥ በመግባት የባዕዳን አጀንዳ አንጠልጥሎ በዳያስፖራው እያሰራጨ ነው። ኦነግና ልሂቃኖቹ ከጥላቻ የጸዳ ሐሳብ የላቸውም። ከመቶ ዓመት በፊት ላይ ብቻ ተንጠልጥሎ ያንድን ሀገር ህዝብን በማዕከላዊ መንግሥት ስር ወደ አንድነት ለማምጣት የተደረገውን ተጋድሎ ለማንነት ቀውስ ማራገቢያ እንዲሆን የሚሰሩት ኦነጎች ዘመኑን ካለፈ ታሪክ ተላቀው የሰለጠነ ፖለቲካ መዋጀት ተቸግረዋል። በይበልጥ ወያኔዎች እንዲጮሁ ባደረጋቸው ቁጥር ሰፊ ቁጥር አለን በማለት ጸረ ኢትዮጵያ የመበታተን እቅድ እየሰሩልን መሆናቸውን በተደጋጋሚ ገልጸዋል። ጌቶቻቸው በሚሰጧቸው ድጋፍ ላይ ቆመው ከሀገር አገር በመዘዋወር ጥላቻን ይሰብካሉ፣ ልዩነትን ይቀሰቅሳሉ። ወያኔም በዚሁ ተጠቃሚ እንዲሆን ረድተውታል። በወያኔ ፖለቲካ ፍልስፍና ተጠቃሚዎች ነን የሚሉት ኦነጎች ኢትዮጵያዊነት በግዴታ እንደተጫነባቸውና የምትሃት ቁጥር አድርገው በሚያዩት የህዝብ ቁጥር ላይ ቆመው አብረን መኖር ካለብን ወሳኙ የኦሮሞ ነገድ ነው ብለዋል። ስልጣኔና ዘመናዊነት ያልቀበረውን የዘር ፖለቲካ ያነገቡት ኦነግና ሸሪኮቹ በቀላሉ ለስልጣን ጥቅም እንበቃለን ብለው እንዲያስቡ ያደረጋቸው ቁጥራችን ብዙ ነው የሚለውን ቅዠት ውስጡን መፈተሽ ወቅቱ ነው እንላለን። ይህንን ወያኔ ያጀበውን ከወያኔ በኋላም ሊፈጠር የሚችለውን ፈጦና ገጦ የመጣ ጉዳይ ዘለን ሸፋፍነን ከቁጥጥር ውጭ ሆኖ ከፊታችን ላይ ሊፈነዳ የተቃረበውን ሁኔታ በድፍረት በአደባባይ መናገር የግድ ይላል። ለመሆኑ ኦሮሞ ብዙ ነው የሚለውን አባባል ማረጋገጫው ምንድን ነው? እንግሊዞች፣ ጀርመኖች፣ ግንቦቴዎች፣ ወያኔዎች ስለጻፉት ነው ወይንስ ራሱ ኦነግ ቆጥሮ የደረሰበት መረጃ አለ? زرن قوان قوان باهلن دمنات انتن تشاقرو نترو يميوطاي اورومو نقد لما لييتنا تلييتوم كتغنية بيتو بيامدر ينينو يميلون سفرا لمياز يمياس چلو ممزنيا مندنو يبيتي مكاتل لتوهاني بجن يلالو عبو የጸረይ ዘረኝነት የቤት ስራችንን ሁላችንም ተባብረን ባለመስራታችን ቡያኔ ዝግመታዊ ሞት ላይ ለምን ጠላጠል ያቆበቆቡት ጸረ ኢትዮጵያ ኦነግና አብሮቹ የውያኔን ዘረኝነት በሌላ ዘረኝነት እንደሚተኩት በቅርቡ የዘረኛ ንድፈ ሐሳባቸውን ጀባ ብለውናል። የኦሮሞ ነጻውጭ ድርጅቶች የጋራ መድረክ በሆናቸው ድረገጽ ላይ የተለጠፈውና ለጸረ ኢትዮጵያ አገሮችና ቡድኖች እየቀረበ ያለው የሐሰት ጽሑፍ እንዲህ ይላል። ኦሮሚያ 600 ሺህ ስኩዌር ካሬ ሜትር ስፋት ያላት፣ ፈረንሳይ፣ ጣሊያንን፣ ስዊዘርላንድ፣ ቤልጂግና ኔዘርላንድስ ባንድ ኩታ ገጠም ቢሰበሰቡ ኦሮሚያን እንደሚያክሉና የህዝቡም ቁጥር 40 ሚሊዮን በአፍሪካም በሶስተኛ ደረጃ ላይ እንደሚገኝ ይገልጻል። ይህ ፕሮፓጋንዳ የኦሮሞ ብሔርተኝነት አብጦ የደረሰበት ደረጃን ይጠቁማል። የጸረ ኢትዮጵያ ኃይሎችም ይህን ፕሮፓጋንዳ ሸምተውታል። ዛሬ በጸረ ኢትዮጵያ ኃይሎች የሚቀነቀነው ፕሮፓጋንዳ ባንድ ሀረግ ይተቃለላል። ኦሮሞ ትልቅ ቁጥር ያለው ህዝብ ነው ይላል። ይህን አባባል ቢቢሲ፣ ቪኦኤ፣ ዶች ቨለ፣ አልጃዚራ፣ ግንቦት ሰባት ይዘምሩበታል። መቼም እንደውሸት ጨካኝ ነገር የለም። ውሸት ተለምዶ በኢትዮጵያ ላይ ጫና አሳድሯል። ኦነጎች ለአርባ ዓመታት ያህል ያሰራጩት ፕሮፓጋንዳ ተቃዋሚ ስላልነበረው ተረቱ ለጸረ ኢትዮጵያ ተግባር ስላመቼ በመጽሐፍ ተጠርዟል። አፈታሪክ የኦነጎችን ወሰን ያጣ ጸረ ኢትዮጵያ ፕሮፓጋንዳ እነሱን ሲያመረቅን ለኢትዮጵያዊነት ደግሞ ፈተና ሆኗል። የውያኔ መጠቀሚያ የሆነው ኦነግ በተቀዳሚ እንግሊዞች፣ ጀርመኖች፣ ከቅርብ ጊዜ ወዲህ ደግሞ አሜሪካኖች በሚለግሱ ድጎማ ኢትዮጵያ ባሳለፈቻቸው አገዛዞች ዘመን ብቸኛ የጥቃት ሰለባ አድርጎ ራሱን በማስቀመጥ የህዝብ ለህዝብ መስተጋብርን ለዘመናት ያነጹ ቅርቶችን ለመንደር ፖለቲካው ትግበራ ሲያውለው የሌላውን ህዝብ መብት በመጋፋት ነው። ይህንን የኦነጎችን ትርጉም አልባ ተረት ተረት ታሪኮቹን መሞገት፣ መታገል፣ ማጋለጥ የኢትዮጵያዊነት ድርሻ ነው። ኢትዮጵያ የምትባለው የሶስት ሺህ ዓመት ገናና ባለታሪክ ሀገር በተሟላ ቅርጽ የተፈጠረችው ወራሪዎች ፈልሰው ወደ ኢትዮጵያ ከመግባታቸው በፊት መሆኑን መንገሩ የታሪክን ቅብብሎሽ በማስረጃነት ማስረገጥ እንደሆነ መታወቅ ይኖርበታል። የፈጠራ ታሪክን እንደ እውነት ለማስረጽ ኦነግ ከሚቆፍራቸው ድንጋዮች በተቀዳሚ በኢትዮጵያ የከለለው ኦሮሚያ የሚባለው ካርታ ነው። ኦሮሚያ የሚባል አገር እንዲኖር ወያኔ ሲያስተናግድ ሁለት ምክንያቶች አሉት። አንዱና ዋነኛው ኢትዮጵያን ከፋፍሎ ለመግዛት በሐሰት ካርታ ዙሪያ የሚጮሁ ስላሉ፣ በሁለተኛ ደረጃ ደግሞ በኢትዮጵያዊነት በደምና አጥንት የቆመው አንድነታችን አይፈርስም የሚለውን ወገን ነጥሎ ለመምታት ነው። የኦነግን የሐሰት ታሪክ በግልባጩ እናንብብ ካል ሐቁ ያለው ከኢትዮጵያዊነት ጋር ነው። ከቅርብ ጊዜ ወዲህ የዘውግ መብቴን የማታከብር ኢትዮጵያ ትበጣጠስ በሚል አመራር ስር እየተዋሃደና ጥሪ እያሰማ የመጣው የጥቂት ጽንፈኞችና አክራሪ ኦሮሞዎች እንቅስቃሴ ከወያኔ ባልተናነሰ ሁኔታ ኢትዮጵያን እየናጣት ነው። ዛሬ ከሀገራችን ኢትዮጵያ ከፊሉን ቆርሰን ከከልለን ባለቤትነት ይገባናል የሚሉት ኦሮሞዎች ካፈ ታሪክ ዘመን ተሸጋግረን ታሪክ በመዝገብ ከሰፈረበት ወቅት ያለውን ካነሳን የዋቢንና የጁባን ወንዝ ተከትለው ወደ ደቡብ ኢትዮጵያ የገቡበት ዓመተ ምሕረት በ14ኛው መቶ ዓመት በአጼ ይስሐቅ ዘመነ መንግሥት ነበር ሲሉ የኦሮሞ ተወላጅ የሆኑትና በዘመነ ንጉሥ ኃይለ ሥላሴ የገንዘብ ሚኒስትር የነበሩትና በጣሊያን ወረራ ወቅት ምዕራቡ የኢትዮጵያ ግዛት ከደቡብ ሱዳን ጋር ተቀላቅሎ በእንግሊዝ ይተዳደር ብለው ማመልከቻ አስገብተው የነበሩት አቶ ይልማ ደሬሳ በመጽሐፋቸው አትመውት ነበር። አለቃ ታዬ ደግሞ የዚህኑ ነገድ ታሪክ ባተቱበት መጽሐፋቸው ኦሮሞዎች ከአጼ ይስሐቅ ዘመነ መንግሥት ቀደም ብሎ ሜጫ ከሚባሉ የኦሮሞ ጎሳዎች መካከል ተሰደው ለአጼ አምደ ጽዮን ጌታ ማድራቸውንና ይህም ንጉሠ ነገሥት በጣና ባሕርና በዳሞ መካከል ርስ ተሰጥቷቸው በዚያው እንደ ቀሩ ጽፈዋል። አቶ ይልማ ደሬሳ በመጽሐፋቸው ላይ ኦሮሞዎች ወደ ኢትዮጵያ የመጡበትን ሁኔታና ጊዜ በገለጹበት መጽሐፋቸው ኦሮሞዎች የአፍሪካን ቀንድ ለቀው በሁለቱ ወንዞች መካከል በቤናድር ሰፍረው ከኖሩ በኋላ እንደገና ገና በሶማሌዎች ወረራ ምክንያት ወደ ሰሜን ምዕራብ መሰደድ የጀመሩት የኦሮሞ ህዝቦች በዋቢ ሸበሌና በጁባ ወንዞች መካከል ከሚገኘው የቤናዲር ወደብ አንስቶ በስተ ምስራቅ እስከ ባሌ፣ በስተ ደቡብ እስከ ሰሜን ኬንያ፣ በስተ ሰሜን እስከ አባያ ሐቅ ባህርና ወለሉ ተራ ድረስ ሰፍረው ይገኙ እንደነበር ጠቅሰዋል። በመቀጠልም ወደ ኢትዮጵያ ወይነ ደጋ ለመግባት የዋቢ ሸበሌን የዋቢንና የጁባን ሸለቆ ተከትለው አባያ ባህር ዙሪያና ወላቡ በደረሱ ጊዜ ማርና ወተት የሚፈስበት በመሆኑ ተደስተው ኖረዋል ብለዋል። ከአገሪቱም ልምላሜ ሌላ ይህ አውራጃ ጠባጫሪ ከሆነው ከሶማሌ ጎሳና ከባንቶች ጉርብትና የራቀ በመሆኑ የወላቡ ሰፈር ለኦሮሞ ህዝብ ምድረገነት ሆኖ በሰላምና በምቾት መኖርን ጀመሩ። አየሩ እንደ እሳት ከሚያቃጥለው ከህንድ ውቅያኖስ ወደብ ለቀው የመጡትን ህዝቦች ለምለምና ቅዝቃዜ በሆነው ወይነ ደጋ ጤናማና አካለ ብርቱ የሆነ ትውልድ ሆነው ለመራባት ቻሉ ሲሉ አቶ ይልማ ደሬሳ በመጽሐፋቸው ላይ አስፍረዋል። ከዚህ የመፍለስና የመስፈር ክፍለ ዘመን በኋላ ያለውን ሁኔታ የተጠናቀቀው ከሐረር በኩል በቱርክ መሳሪያና ወታደራዊ ድጋፍ የተቀሰቀሰው የውስጥ ወረራ ሲካሄድ በወቅቱ የሰፈረው ህዝብ ወደ ሰሜን በግፋት አዲስ ሰፈራ ለማበጀት ችሏል። ኢትዮጵያ ከ1517 እስከ 1567 ካንድ ወረራ ወደ ሌላ ወረራ እየተሸጋገረች ኖራለች። የህዝብ ውህደት ከዚያን ጊዜ ወዲህ ለረጅም ጊዜ ያህል ተካሂዷል። ከዚህ ዘመን በኋላ የኢትዮጵያን ነጻነትና አንድነትን በመጠበቅ ደረጃ ሁሉም አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ ዜጋ የትኛውም ክፍለ ሀገር አገሩ እንደሆነ ያምናል። እዚህ ላይ ታሪክን የምንጠቅሰው ኦነግ ኦሮሚያ ብሎ የሰየመው አምልኮአዊና ምትሃታዊ አገር ስም የግዛትነት ባለቤትነት እንደሌለው ለማስረገጥ ነው። ስለ አገር ባለቤትነት መብት ስንነጋገር ግልጽ መሆን የሚኖርበት ብርቱ ጉዳይ አለ። ሰዎች ለሚኖሩበት አገር ባለቤት የሚያደርጋቸው ምንድን ነው? ከሌሎቹ ቀድሞ በቦታው መገኘት የባላገርነት መብት የሚያሰጥ ከሆነ ኦሮሞዎች ከቤናድር ከመነሳታቸውና ወላቡ ወደ ኢትዮጵያ ከመግባታቸው በፊት ዛሬ የሰፈሩባቸው ቦታዎች ባሌ፣ አሮሲ፣ ሲዳሞ፣ ወለጋ፣ ሐረር ወዘተ በአማሮችና በሌሎች ነባር የኢትዮጵያ ህዝቦች የተያዘ ምድር ነበር። ስለዚህ ኦሮሞዎች ዘግይተው በ16ኛው ክፍለ ዘመን የደረሱ ስለሆነ እንደ ነባር ህዝቦች የባላገርነት መብት ላይኖራቸው ነው። ይህ ደግሞ የኦሮሞን ኢትዮጵያዊነት ሊያስክደን ነው። በሌላ በኩል ተቀባይነት ባገኘው በዓለም አቀፍ የዜግነት ህግ መሰረት የሚኖሩበት ወይም የተወለዱበት አገራቸው ነው ብለን ካመን ኦሮሞዎች ነዋሪዎቹን አባረው ከሰፈሩበት በኋላ የተባረሩት ዜጎች አገር ሰላም ሲሆን መጥተው የሰፈሩበት ነዋሪዎች የአገሩ ባለቤትነት መብት አላቸው። ስለዚህ ቀድሞውም የኖሩበት ሆኑ በኋላ የመጡት ህዝቦች የባላገርነት መብታቸው እኩል ነው። ከአህጉር አህጉር እየተንከራተቱ በኢትዮጵያዊነት የማስፈራሪያ ፕሮፓጋንዳ የሚያሰራጩት የኦነግ ልሂቃኖች በአትላንታ በዝግ ስብሰባ ስለ ኢትዮጵያ ከማሰባችን በፊት ኦሮሚያ ወዴት፣ የኦሮሞ ነገድ ምን ይፈልጋል የሚል ምርጫ መስጠት አለበት የሚለውን እንቆቅልሽ ለመፍታት አንድ የብተና ኮሚኒኬ በትነዋል። ከማንኛውም ድርጅት ጋር አብረን ለዓላማችን መዳረሻ ወይም መገልገያ እናደርገዋለን ካሉ በኋላ እንዳምባሻ ወያኔ የቆራረሳትን አገር እኛ እናጠናቀዋለን ሲሉ ተደምጠዋል። የወያኔን የከፋፍለ ግዛ ፍልስፍና ከስር ከስር ሆነው የተማሩት የኦነግ ቅርንጫፍ ድርጅቶች ወደ እናት ድርጅታቸው በመጠቃለላቸው እነ ጀዋር መርዛቸውን ለመርጨት ሰፊ መድረክ አግኝተዋል። ዘረኝነት የሰውን ልጅ ስብዕና የሌለው አውሬ እንደሚያደርግ ከወያኔዎች ተግባር መረዳት ይቻላል። በአገራችን የሰፈነውን ምስቅልቅል ሁኔታ ያመጡብን የትግራይ ተወላጆች ወያኔዎች ናቸው። ኦነጎች ከወያኔ ዘረኝነት እኩይ ተግባር የቀሰሙት ዘረኝነት አመለካከት መጨረሻ ጠርዝ ላይ አድርሷቸዋል። የኦሮሚያን ነጻነት የማታከብር ኢትዮጵያ ትበጣጠስ ብለዋል። የዘመኑ የፖለቲካ ፈተና ተግዳሮት ሊሆን የሚገባው ኦነግ ኦሮሚያ ብሎ የሰየመውን አምልኮአዊና ምትሃታዊ አገር ስም የግዛትነት ባለቤትነት እንደሌለው ማስረገጥ ነው። ከሀገሪቷ ህዝብ 6% የማይሞላውን ትግራይን ወክላለሁ የሚለው ኋላ ቀርና ከራሱ ዘር አልፎ የሰዎችን አጥንትና ደም እየመነዘረ የሚያሰባስብ ዘረኛ አገዛዝ ስንታገል በሌላ ዘረኛ አገዛዝ ለመተካት አለመሆኑን በአንድ ድምፅ ልነግራቸው ይገባል። زلالم بفترة تاريك مالك او دليلو يزرفتك عن ناقيت شتين ميوسدون كزرن ينت يزللي بوليتكا ندفع حساب الدرجاجة لاي اندي قومو ما سووكو يتوبعين نتالا في النتنو بزي زمن لتتعلو تولد داوي من النتدا كنوون تقدامي تكبار وياني النا ترنيوچن بك عجوبلن لماسكون ሀገራችንን ከትረም መስማዳንና ህዝቡም ለፍታዊ ለኩልነት ለዲሞክራሲ ስርዓት ጎዳና ውስጥ እንዲገባ ማድረግ ከሆነ አሰላለፋችንና ምርጫችን አንድ ብቻ ነው እሱም ኢትዮጵያዊነት ላይ በቆመ ብሔራዊ አጀንዳ መጠቃለል ብቻ ነው በዜግነት መብት ላይ ብቻ የሚቆም ማዕከላዊ መንግስት የሚያበጅልን ሆደ ሰፊ ከጎጠኝነትና ከጽንፈኝነት የነጻ ከጥላቻ የተላቀቀ ከቂም በቀል የራቀና አቻችሎ የተጋረጠውን አደጋ የሚያሸጋግር አመራር የግድ ያስፈልገናል ያዘገመ ከሚከስመው ወያኔ ግን በጎ ነገር አይተርፈንም ከዛሬ ወደ ነገ የሚወስደን ድልድይ በጠንካራ ማህበራዊና ፖለቲካዊ ጡቦች የሚዋቀር ጠንካራ አመራር ያስፈልጋል ያሳለፍናቸው የምዕት ዓመታት ሀገራዊ መከራዎች ክምር ችግር አሸክሞናል በፊታችን ላይ ያለው የመከራው አሻ ባንድነታችን ላይ ጸንተን ወያኔን አባረን ለመሻገር ኢትዮጵያ የተጋድሏችንን ከፍ አድርገን መታገል ግድ ይለናል ድል ለኢትዮጵያ ህዝብ
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ቀሩናል። የዛሬውን የታህሳስ 23 2009 ዓመተ ምህረት ወይንም የጃንዋሪ 1 2017 ስርጭት ያስተናገድናችሁ ወርቁ ሞላና እኔም የቴክኒኩን ድጋፍ የሰጠው ቴዎድሮስ በቀለ በቀጣዩ ሳምንት እስክንገናኝ በደህና ቆዩልን ይላል። በዚሁን ሰናበታችኋለን። ቸሪ ግጠመን። ድል ለኢትዮጵያ ህዝብ።
Jalo volante, jalo volante, jalo volante. I love you.